ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 25 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ሰለሞን ክፍሌና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
ሐዋሳ ላይ ያካሄደውን 11ኛውን ጉባኤውን ዛሬ ያጠናቀቀው ኢህአዴግ ሀገሪቱ ገብታበታለች ያለውን ለውጥ እንዳይቀለበስና እንዲቀጥልም ለማድረግ ተሳታፊዎቹ ኃላፊነት እንዳለባቸው በመዝጊያው ላይ ባወጣው የአቋም መግለጫ አሳስቧል።
ለድምፁ ጥራት ይቅርታ እንጠይቃለን። ዶክተር አብይ አህመድ ከ177 የልዑካን ድምፅ 176ቱን አግኝተው የኢህአደግ ሊቀመንበር ሆነው በድጋሚ መመረጣቸውን ፓርቲው አረጋግጧል። ዘገባውን በአብይ ርዕስ ይዘናል። በየአራት ዓመቱ ለሚካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የኢትዮጵያን የመብቶች አያያዝ ሁኔታ ለመገምገም የሚያስችል ሰነድ ቀረበ።
አሁን ባለው የመንግስት ባህሪና ለውጥ እንዲህ ያለ መካረር፣ እንዲህ አይነት ድክመቶችም ሲነገሩት አሻፈረኝ የሚል የመንግስት ተወካይ ይኖራል ብዬ አልጠብቅም። ስለዚህ ድክመቶቻቸውን በጸጋ የሚቀበሉበት የተሻሻሉትንም ነገሮች ሲመሰገኑ እሱንም እንደ ጥሩ ትምህርት የሚወስዱ የመንግስት ተወካዮች ይሳተፉበታል ብዬ ነው የምጠብቅ።
አቶ ያሬድ ኃይለማርያም ስብስብ ለሰብአዊ መብቶች በኢትዮጵያ የሚባለው ድርጅት ዳይሬክተር ናቸው። በመጽሔት ይዘናቸዋል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ካለፈው ረቡ ጀምሮ በሐዋሳ ሲካሄድ የቆየው የኢህአዴግ 11ኛው ድርጅታዊ ጉባኤ ዛሬ በማጠናቀቂያው ቀን የግንባሩን ሊቀመንበርና ምክትል ሊቀመንበር ምርጫ አካሂዷል። በዚህ መሠረት ዶክተር አብይ አህመድ የግንባሩ ሊቀመንበር፣ አቶ ደመቀ መኮንን ደግሞ ምክትል ሊቀመንበር በመሆን ተመርጠዋል። ዛሬ በተካሄደው ምርጫ 177 ሰዎች ድምፅ የሰጡ ሲሆን ዶክተር አብይ 176 ድምፅ በማግኘት ሊቀመንበር በመሆን ተመርጠዋል። ለምክትልነት በተሰጠው ድምፅ ደግሞ አቶ ደመቀ መኮንን 149 ድምፅ በማግኘት ምክትል ሊቀመንበር ሆነው በድጋሚ ተመርጠዋል። ባለፈው መጋቢት ወር ላይ ጉባኤውን አድርጎ የነበረው የኢህአዴግ ምክር ቤት ቀደም ብሎ በፈቃዳቸው ስልጣናቸውን የለቀቁትን የቀድሞውን የግንባሩን ሊቀመንበር አቶ ኃይለማርያም ደሳለኝን ለመተካት ባደረገው ምርጫ ነበር ዶክተር አብይ አህመድ ለመጀመሪያ ጊዜ በግንባሩ ሊቀመንበርነት የተመረጡት። ቀደም ሲል እንዳልነው በመጽሔት በዚህ ዜና ላይ ወደ ኋላ ማብራሪያ እንሰጣለን።
ኢትዮጵያና እንግሊዝ የ176 ሚሊዮን ፓውንድ የድጋፍ ስምምነት ተፈራረሙ። የድጋፍ ስምምነቱ የትምህርት ጥራትና ተደራሽነት እንዲሁም ንግድና መዋዕለ ንዋይን ለማሻሻል የሚውል ነው ተብሏል። ስምምነቱን የተፈራረሙት የኢትዮጵያ የገንዘብና ኢኮኖሚ ልማትና ትብብር ሚኒስትር ደኤታና የእንግሊዝ የአፍሪካ ሚኒስትር ናቸው። በስምምነቱ መሠረት 110 ሚሊዮን ፓውንዱ ለአጠቃላይ የትምህርት ጥራትና ተደራሽነት የሚውል ሲሆን 66 ሚሊዮን ፓውንዱ የኢትዮጵያን እድገትና ኢንቨስትመንትን ለማሳደግ የሚውል ነው ተብሏል። የመጀመሪያው ስምምነት መንግሥት በአፋር በሶማሌና በቤንሻንጉል ጉሙዝ ክልሎች በአካል ጉዳተኞች ቅድመ መደበኛ የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች ጥራትን ለማሻሻል የሚያደርገውን ጥረት ለመደገፍ የሚውል ነው ተብሏል። በሁለቱ ሀገሮች መካከል የተደረሰው ሁለተኛው የ66 ሚሊዮን ፓውንድ የድጋፍ ስምምነት የኢትዮጵያን የኢንቨስትመንት አስተዳደር ውጤታማነት እንዲሁም የወጪ ንግድ አቅምንና የማምረቻ ዘርፉን ለማሳደግ የሚውል ነው ተብሏል።
የአሜሪካ ድምፅ ራዲዮ ጣቢያ ከሐውሳ ቋንቋ አገልግሎት ሰራተኞች መካከል ከግማሽ በላይ የሚሆኑትን ከሥራ እንዳባረረ ወይም የሥራ ዘመናቸው እንዲያበቃ ሐሳብ ማቅረቡን ትላንት አስታውቋል። ቪኦኤ ከዚህ ውሳኔ የደረሰው ግለሰቦቹ ከአንድ የምዕራብ አፍሪካ ሀገር ባለሥልጣን ከአግባብ ውጭ ክፍያ ተቀብለዋል ተብሎ የተካሄደባቸውን ምርመራ ተከትሎ ነው። በፌዴራሉ መንግሥት የሚታገዘው የዜና አገልግሎት ዳይሬክተሯ አማንዳ ቤነት የተወሰደውን እርምጃ አስመልክቶ ጠቅላላ የቪኦኤ ሠራተኞችን በኢሜይል አሳውቀዋል። በፌዴራሉ ሕግና መመሪያ መሠረት 15 የሐውሳ ቋንቋ አገልግሎት ሠራተኞች ከሥራ እንዲሰናበቱ ወይም የሥራ ዘመናቸውን እንዲያበቃ ሐሳብ መቅረቡን ስገልጽላችሁ ጥልቅ ሐዘን እየተሰማኝ ነው ብለዋል ዳይሬክተሯ አማንዳ ቤነት። የአፍሪካ ክፍል ዋና ዳይሬክተር አቶ ንጉሴ መንገሻ በበኩላቸው ሲያስረዱ የቪኦኤ ሰራተኞች አግባብነት የሌለው የገንዘብ ክፍያ ከየትኛውም ወገን መቀበል የተከለከለ መሆኑን በግልጽ ይረዳሉ ብለዋል። የቪኦኤ ሀውስ አገልግሎት ቅድሚያ ለናይጄሪያ ሰጥቶ በሚያስተላልፈው ስርጭት በሳምንት 20 ሚሊዮን የኒጀር፣ ጋና፣ ቻድ እና ካሜሩን አድማጮችን ይደርሳል።
የሶማሊያው የሽብርና የሁከት ቡድን አልሻባብ ሁለተኛ ከፍተኛ ባለስልጣን የነበረው ሙክታር ሮቦ በሀገሪቱ ደቡብ ግዛት ለፕሬዚደንትነት በሚደረገው ውድድር ሊሳተፍ አይችልም ሲል የሶማሊያ መንግስት ዛሬ አስታወቀ። የሀገር ውስጥ ደህንነት ሚኒስቴር የተባበሩት መንግስታት ድርጅት የጣለውን ማዕቀብ አጣቅሶ ባወጣው መግለጫ ሮቦ በአሁኑ ጊዜ ለፖለቲካ አመራር ቦታ መወዳደር አይችልም ብሏል። የጸረ ሽብር ዓለም አቀፍ ሕጎችን በማክበርና የጸጥታ ጥበቃ ምክር ቤት በሙክታር ሮቦ ላይ የጣላቸው ማዕቀቦች አሁንም እንዳሉ በመሆናቸው በተጠቀሰው ግዛት ለፕሬዝደንትነት ለመወዳደር ብቁ አይሆንም ሲል የሀገር ውስጥ ደህንነት ሚኒስቴር በመግለጫው አስታውቋል።
የዩናይትድ ስቴትስ ቀዳማዊት እመቤት ሚሌኒያ ትራምፕ የአፍሪካ ጉብኝታቸውን በመቀጠል ዛሬ ኬንያ ገብተዋል። ጉብኝታቸው በሕፃናት ደህንነት ላይ ያተኮረ መሆኑ ተገልጿል። ሚሌኒያ ትራምፕ ዛሬ የናይሮቢ ብሔራዊ ፓርክንም ጎብኝተዋል። ጉብኝታቸውን እየተከታተለች ያለችው ፓትሲ ውዳኳራ ለቪኦኤ የላከችውን ዘገባ አዳነች ፍሳዬ ታቀርባለች።
ሜላኒያ ትራምፕ ዛሬ የምስራቅ አፍሪቃዊቱ ሀገር ዝሆኖችንና አውራሪሶችን ለመንከባከብ የምትጠቀምበትን ዘዴ ለማጤን የናይሮቢን ፓርክ እንደ ጎበኙ ተዘግቧል። ጨቅላ ዝሆን በመመገብ ተግባርም ተሳትፈዋል። ሳፋሪ የዱር ሰራዊት ፓርክንም ተመልክተዋል። በማላዊ ጉብኝታቸውም ከሀገሪቱ ቀዳማዊት እመቤት ጋር ከመገናኘታቸው በፊት ከአሜሪካ ዲፕሎማቶች ጋር ተነጋግረዋል። ሜላኒያ ትራምፕ ምስጋና አቅርበዋል።
And I appreciate all the support you have given us. Thank you all. God bless you.
ላሳያችሁኝ ድጋፍ ሁሉ አመሰግናለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ይባርካችሁ።
ሊሎንጌ ውስጥ ለቀዳማዊት እመቤቷ ጉብኝት የሰሙት ብዙ ባይሆንም የሰሙት አስተያየቶቻቸውን ከመሰንዘር አልተቆጠቡም። ቬሮኒካ ሞኒ
I think this is more about making amends for her husband after the remarks he made about Africa. So
ቀዳማዊት እመቤቲቱ ባለቤታቸው ስለ አፍሪካ ያሉትን ጸያፍ ነገር ለማካካስ የመጡ ይመስለኛል። ስለሆነም ምናልባት ቀስ በቀስ የአፍሪካ መሪዎችን እምነት ለማግኘት እየሞከሩ ይመስለኛል።
If she was in line with what her husband believes in, I don't think she could have made this trip.
ቀዳማዊት እመቤቷ የባለቤታቸውን አይነት እምነት ቢኖራቸው ኖሮ እዚህ የሚመጡ አይመስለኝም። ምናልባትም ለባለቤታቸው መልእክት ያስተላልፉ ይሆናል። የአሜሪካን ድጋፍ የሚያስፈልጋቸው ሰዎች እስከሆኑ ድረስ ካደጉትም ሆነ ካላደጉት ጋር ተባብረን የዓለም ሕዝብ አካል መሆን አለብን የሚል መልእክት ለባለቤታቸው ያስተላልፉ ይመስለኛል። ስለሆነም እወዳቸዋለሁ።
የፖለቲካ ተንታኝ ቪንሰንት ማኮምቤ ደግሞ የቀደማዊቷ እመቤት የአፍሪካ ጉብኝት ባለቤታቸው የቻይናን ተጽዕኖ ከመጻረርና አሸባሪነትን ከመታገል ውጭም በአፍሪካ ላይ ትኩረት እንዲሰጡ ሊያነሳሳቸው ይችል ይሆናል ብለዋል። ሜላኒያ ትራምፕ ወደ ሀገራቸው ከመመለሳቸው በፊት ካይሮንም ይጎበኛሉ። የአፍሪካው ጉብኝታቸው ብቻቸውን ያደረጉት የመጀመሪያ ዓለም አቀፍ ጉብኝት ነው።
የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት በእጩነት ባቀረቧቸው ብሬት ካቫኖ ላይ የሚካሄደውን የክርክር ሂደት ውሳኔ ለመስጠት ዛሬ ድምፅ ሰጥቷል። ሹመታቸውን ለማጽደቅ ወይም ለመጣል የመጨረሻው ድምፅ ቢዘገይ ነገ ይካሄዳል ተብሏል። በተቋማዊው አሰራር መሰረት ሴናተሮች ወይም የሕግ መወሰኛ ምክር ቤቱ አባላት የመጨረሻውን ድምፅ ለመስጠት 30 ሰዓት ያላቸው ሲሆን ከሪፐብሊካኑ እንደራሴዎች ካቫኖ ላይ የተቃውሞ ድምፅ የሚሰጥ ማን ሊሆን እንደሚችል ቁርጥ ያለ ማረጋገጫ የለም። በ51 አብላጫ ድምፅ ፓርቲዎቹ በሴኔቱ ያሏቸውን መቀመጫዎች ሲያመላክት፣ እስካሁን ባለው ግን አንደኛዋ ሪፐብሊካን ካቫኖን እንደሚቃወሙ አንድ ዴሞክራት ደግሞ እንደሚደግፏቸው በግርድፉ ይታያል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የ2018 የኖቤል ሰላም ሽልማት ለሁለት የሰብአዊ መብቶች እንዲጠበቁ ከፍተኛ አስተዋጽኦ ላበረከቱ ሰዎች ተሰጥቷል። አንደኛው ኮንጎ ዲሞክራሲያዊ ሪፑብሊክ ውስጥ በተፈጸሙ ያስገዳጅ ወሲብ አመጻዎች ጉዳት የደረሰባቸው ለረዱት የማህፀን ሐኪም ዴኒስ ሙክዌጌ ናቸው። ሁለተኛዋ ኢራቅ ውስጥ በጽንፈኛው እስላማዊ መንግስት ነን በሚለው ቡድን ከተካሄደው የወሲብ ባርነት ያመለጡና የሰባዊ መብቶች ታጋይዋ የያዚዲ ብሔረሰብ አባል ናዲያ ሙራድ ናቸው። ሙክዌጌ በሀገር ውስጥና በዓለም አቀፍ ደረጃ በግጭቶች ወቅት የሚፈጸሙ የወሲብ ጥቃቶችን ለማስቆም በተካሄዱ ጥረቶች ዋና ተምሳሌት ሆነዋል ሲል የኖቤል ሽልማት ድርጅት መግለጫ አውስቷል። ራሳቸው የጦር ወንጀል ሰለባ የነበሩት ሙራድ ደግሞ ጥቃቱ የተፈጸመባቸው ሴቶች ድርጊቱን በሐፍረትና በዝምታ እንዲያልፉ የሚጠይቀውን መመሪያ በድፍረት አጋልጠዋል ሲል መግለጫው አክሏል። የኖርዌይ የኖቤል ሽልማት ኮሚቴ ሊቀመንበር ቤሪት ራይስ አንደርሰን ዛሬ በስቶክሆልም ስነ ስርዓት ላይ ሲናገሩ እንዲህ ብለዋል።
The Norwegian Nobel Committee has decided to award the Nobel Peace Prize for 2018 to Dennis Mukwege and Nadia Murad for their efforts to end the use of sexual violence as a weapon of war and armed conflict.
የኖርዌይ የኖቤል ሽልማት ኮሚቴ የ2018ን የሰላም ሽልማት በግጭቶች ወቅት የሚፈጸሙ የወሲብ ጥቃቶችን ለማስቆም በተካሄዱ ጥረቶች ከፍተኛ አስተዋጽኦ ላበረከቱት ለዴኒስ ሙክዌጌ እና ለናዲያ ሙራድ እንዲሰጥ ወስኗል።
የማህፀን ሐኪሙ ዴኒስ ሙክዌጌ እና የሰብአዊ መብቶች ታጋይዋ የያዚዲ ብሔረሰብ አባል ናዲያ ሙራድ ከ2018ቱ የኖቤል ሰላም ሽልማት ጋር ለእያንዳንዳቸው $1,100,000 ቼክ ተቆርጦላቸዋል። በመጨረሻም የፈረንሳይ ፖሊስ የጠፉትን ሜን ሆግዌይ የተባሉ ቻይናዊ ከፍተኛ የኢንተርፖል ባለሥልጣን ጉዳይ አስመልክቶ ምርመራ መጀመሩን አስታውቋል። የኢንተርፖል ዋና መስሪያ ቤት በሚገኝበት በፈረንሳይ ከተማ በሊዮን የሚኖሩት ባለቤታቸው ሜን ሆንግዌይ ወደ ቻይና ከሄዱ ከመስከረም አጋማሽ ወዲህ ስለ እርሳቸው የሰሙት ነገር እንደሌለ ለፖሊስ ተናግረዋል። ቀድሞ በቻይና የሕዝብ ደህንነት መስሪያ ቤት ምክትል ሚኒስትር የነበሩት የ64 ዓመቱ ሜንግ ኢንተርፖልን ለአራት ዓመታት እንዲመሩ የተመረጡት እንደ አውሮፓውያን ዘመን አቆጣጠር በ2016 ዓመተ ምህረት መሆኑ ተገልጿል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 25 2011 ዓ ም ምሽት ፕሮግራም ነው።
የደብረ ማርቆስ ከተማ ነዋሪዎች የኤርትራውያን ጎረቤቶቻቸውን ንብረት መልሰው አስረከቡ።
ምንም አይነት ቤቱ ሳይነካ ያው ከዚህ በፊት ብኬሪ ራሷ ሻይም ተጣባት የነበረች ብኬሪ ተሰቅላ ነው ግርግዳ ላይ ያገኘዋት። አንድ ነገር ሳይነካ የደብረ ማርቆስ ህዝብና የአካባቢ የቀበሌ ሰባት ነዋሪዎች በደንብ ተንከባክቦ አቆዩልን ቤቱን።
አቶ ተስፋ ሚካኤል ግደይ ወደ ደብረ ማርቆስ ሰሞኑን የተመለሱ ኤርትራዊ ናቸው። የአቶ ተስፋ ሚካኤል አብሮ አደግ የሆኑ የደብረ ማርቆሱ ኢትዮጵያዊ አቶ አይን አዲስ ፈቃዱም የሚሉት አለ።
ሳይውሉ ሳያድሩ እኛም ብለው ነው የመጡት። ሀብት ንብረት እኮ አፍርተዋል አላቸው። ከዚህ የሚፈልጉት ነገር የለም፣ ህዝቡን ነው የፈለጉት፣ ወንድምነትን ነው። ስለዚህ እግዚአብሔር የተመሰገነ ይሁን የአካባቢያችን ህብረተሰብ እልል ብሎ አልቅሰው እንደሸኛቸው እልል ብሎ ተቀብሏቸዋል።
ሁለቱንም በምሽቱ ዘገባ ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ኢትዮጵያ ውስጥ የተጀመረው ለውጥ እንዲጠናከርና የሕግ የበላይነት እንዲከበር ወጣቶችና ሴቶች የድርሻቸውን እንዲወጡ ገዢው ፓርቲ ኢህአደግ ጥሪ አስተላልፏል። ሐዋሳ ላይ ያካሄደውን 11ኛውን ድርጅታዊ ጉባኤውን ዛሬ ያጠናቀቀው ኢህአደግ ሀገሪቱ ገብታበታለች ያለው ለውጥ እንዳይቀለበስና እንዲቀጥልም ለማድረግ ተሳታፊዎቹ ኃላፊነት እንዳለባቸው በመዝጊያው ላይ ባወጣው የአቋም መግለጫ አሳስቧል። ከተሳታፊዎቹ 177 ልዑካን በ176 ድምፅ ዶክተር አብይ አህመድን የድርጅቱ ሊቀመንበር፣ አቶ ደመቀ መኮንን ደግሞ በ149 ድምጽ ምክትል ሊቀመንበር አድርጎ በድጋሚ የመረጠ ሲሆን ሁሉም ኢትዮጵያዊ የሚሳተፍበት አንድ ሀገራዊ ፓርቲ ለመመስረት ጥረት መጀመሩንም ድርጅቱ ጠቁሟል። ሙክታር ጀማል ከሐዋሳ ዘገባ ልኳል።
ለሶስት ቀናት ሐዋሳ ሲካሄድ የነበረው 11ኛው የኢህአዴግ ጉባኤ ዛሬ የድርጅቱን ሊቀመንበርና ምክትል ሊቀመንበር በመምረጥ ፍጻሜውን አግኝቷል። በጉባኤው ሂደት ላይ ከአባላቶች በተጨማሪ ታዛቢዎችም የተሳተፉ ሲሆን የምርጫው ሂደት ምን ይመስል ነበር ብዬ ከጠየኳቸው ታዛቢዎች አንደኛው ይሄንን ነግሮኛል።
ስሜ ደሳለኝ ኃይሉ ይባላል። ያው በጥበብ ዘርፍ ውስጥ ነው ያለሁትኝ። የተሳተፍኩት በታዛቢነት ነው። ሂደቱ በጣም ግልጽ ነው ያደረጉት። ሌላ የተለየ ነገር ዶክተር አብይ ሐሳብ አቀረበ። ታዛቢዎች እንዳሉ እዚሁ እንዳለ ሌላ ጊዜ ለካ ወጥቶ ነው ታዛቢው ወጥቶ
ቁጭ ብላችሁ ሲመረጥ አያችሁ?
አዎ፣ ላይቭ አየን። ላይቭ ሁሉንም እስከ መጨረሻው። እንደውም ለሻይ ወጡም አሉ የፈለጉ የፈለገም ቁጭ ብላችሁ ተባለ። ሶስት ሰዎች ተጠቆሙ። ዶክተር አብይን አቶ ሚሊዮን የሚባል የደቡብ ሰው ይመስለኛል እሱ ጠቆመው አስመራጭ። አቶ ደመቀ መኮንን ደግሞ አቶ ለማ መገርሳ ጠቆመው። እንደገና ደግሞ ዶክተር ደብረጽዮንን አቶ ገዱ ጠቆመው።
የምርጫ ሂደቱን በተመለከተ ምርጫውን የሚያስፈጽም ኮሚቴ የተቋቋመ ሲሆን ውጤቱ በሚስጥር ሲሰጥ እንደነበረም ተነግሯል። ይህንን ሲያከናውኑ የነበሩ የኮሚቴው ተወካዮች የፌዴራል አቃቤ ሕጉ አቶ ብርሃኑ ጸጋዬ እና የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ ዳግማዊት ሞገስ ለታዳሚዎቹ ውጤቱን አሳውቀዋል። አቶ ብርሃኑ ጸጋዬ ውጤቱን ሲገልጹ አዳራሹ በሙሉ በጭብጨባና በዋይታ በእንዲህ አይነት መልኩ ነበር ያስተናገደው።
እኛ ቁጥረን ጃችን ላይ የደረሰውን ውጤት ሲገልጽላቸዋለን ማለት ነው። የመጀመሪያው የሊቀመንበርነት 137 ከተሰጠው ድምፅ ውስጥ 176 ለዶክተር አብይ አህመድ ሰጥተዋል።
በውጤቱ ዶክተር አብይ አህመድ አብላጫውን ሙሉ ሊባል የሚችል ውጤት አግኝተው የተመረጡ ሲሆን የኢህአዲግ አባላት በውጤቱ ምን እንደተሰማቸው ከድርጅቱ ሊቀመንበር የሚጠብቁትና አብረው የሚሰሩት ምንስ እንደሆነ ጠይቄያቸዋለሁ። እነሱም ይሄንን የነገሩኝ።
ሊቀመንበርና የምክትል ሊቀመንበር ምርጫው በኢህአዲግ ደረጃ በምክር ቤት አባላት የተፈጸመ ነው። በሚስጥር ድምጽ ነው። ዲሞክራሲያዊ ነበረ። በምርጫ አስፈጻሚዎችም ተመርጦ እያንዳንዱ ነገር ውጤቱ የተነገረበት አለ። ከውጤቱ በፊት በጉባኤያችን ሂደት ውጭ ላይ በሶሻል ሚዲያ የሚራገቡ የነበሩት ነገሮች በተለይ ምክትል ሊቀመንበር ላይ ሌላ አካል እንደሚመረጥ እንደዚህ የራሳቸውም በፌስቡክ ይናገሩ ነበር። ህዝቡም በጉጉት የሚጠብቀው ውጤት ነበር። ሲታይም ህዝቡ በጉጉት የጠበቀው ውጤት ነው አሁን ላይ ተፈጻሚ የሆነው።
የምርጫው ሂደት በተለይ በጣም ዴሞክራሲያዊ ነበር። ከተሳታፊ ውስጥ ሁሉንም ድምጽ ስላገኙ የስራቸውን ውጤትና ይዘው የመጡት ሀሳብ ተደማጭነትና ተቀባይነታቸው ስለሆነ በጣም ይገባቸዋል። ምናልባት ቢኖር ቢጨምርላቸው ባይነ ያንሳቸዋል እና ደስተኛ ነኝ በምርጫው።
ውጭ ሀገር ሆነው ከዚህ ቀደም የነበረ የኢህአዴግንና የመንግስትን ችግሮች ሲነቅፉ የከረሙ አሁን በሀገር ውስጥ ተገኝተው ታዛቢ ሆነውም የተሳተፉ ዶክተር ብርሃነ መስቀል አንደኛው ናቸው። ዶክተር ብርሃነ መስቀል አሁን ያዩት በተለይ በትዝብቱ የታዘቡት የተለየና የማይታመን መሆኑን ነግረውኛል። በአሁን ጊዜ እንደምናየው ኢህአዴግ በተለይ ተቃዋሚዎች ሲያነሱ ከነበሩት ሀሳብ መስማማቱ ለየት የሚልና የሚያስደንቀውም ነው ሲሉ ነግረውኛል።
እንግዲህ እኛ ለረጅም ጊዜ ኢህአዴግ ላይ ድንጋይ ስር ወረውር የነበርንን ውስጥ ገብተን ደግሞ የህዝብ ስሜት የህዝብ የልብ ትርታ የሆኑ በተለይም በኦሮሞ ፕሮቴስትና በአማራ ሬዚስታንስ ሲነሱ የነበሩ ጥያቄዎች በገሃድ እዚህ ቀርበው ሲወያዩበትና ያንንም ደግሞ እኛ በማህበራዊ ሚዲያም በኢንዲፔንደንት ሚዲያዎችም ቪኦኤን ጨምሮ ስናቀርብ የነበራቸውን ሀሳቦች እዚህ የኢህአዴግ የውስጥ ሰዎችም ጭምር በዚያው መንፈስ በዚያው ጉልበት ሲወያዩ ስናይ ውስጥና ውጪው አንድ እየሆነ ነው ብለን ነው ያየነው። በዚሁ እንዲቀጥሉ ነው እንግዲህ ተስፋችን።
ኢህአዲግ በዛሬው ዕለት 7 ነጥብ ያለው የአቋም መግለጫ ያሳወቀ ሲሆን የነዚህ አቋም መግለጫ ከዚህ ቀደም ባለፉት 2 ቀናቶች ሲወያይበት የነበረ ያያቸው ነጥቦችም መሆኑን ተናግሯል። ድርጅቱ እንዳለፉት ስኬቶች ከቆጠራቸው ውስጥ ፍርደኞች በነጻ መልቀቁ፣ የነበረውን የዲሞክራሲ ምህዳር መጥበብ ማስፋቱ፣ አልፎም የተለያዩ ድርጅቶች ወደ ሀገር ገብተው በሰላም እንዲንቀሳቀሱ መደረጉ እንደ በጎ ተግባር ተቆጥረውለታል። በኢትዮጵያና ኤርትራ መካከል የነበረውን ችግር በመፍታት በመንግስት ደረጃም ሆነ በህዝብ ለህዝብ ግንኙነቱ እንዲታደስና እንዲቀጥል መደረጉ አመርቂና ትልቅ የዲፕሎማሲ ስራ ሲባል ተሞካሽቷል። በአማራ ክልልና ሱዳን መሃል ያለውን የድንበር ጉዳይ በተመለከተ የሁለቱን ህዝብ ማህበራዊ ችግሮችን በማያናጋና ችግር ውስጥ በማያስገባ መንገድ በመርህ እንደሚፈታም በአቋም መግለጫው ተነግሯል። የኢህአዴግ አቋም መግለጫ የመልካም አስተዳደር ችግሮች፣ የዜጎች መፈናቀልና ኢሰብአዊ ድርጊቶች ጭምር እየተከናወኑ መሆኑን፣ የመንጋ ፍትህ መፈጸምንና ሌሎችን እንደ ተግዳሮት አስቀምጧቸዋል። የአቋም መግለጫውን ያነበቡት አቶ ንጉሱ ጥላሁን እነዚህን ጉዳዮች አንስተዋል።
የዜጎች ሞትና መፈናቀል እንዲሁም ከቦታ ቦታ ተዘዋውሮ በነጻነት የመስራት ህገ መንግስታዊ መብቶች ሲጣሱ ይስተዋላል። በመሆኑም እነዚህ ችግሮች ከስረ መሰረታቸው መነቀል የሚገባቸው ችግሮች በመሆናቸው የማንነትም ይሁን የአስተዳደር ወሰን ጥያቄዎች የሚመለከታቸውን ህዝቦች ነጻ ፍላጎትን ከግምት ውስጥ ባስገባ በህገ መንግስታዊና ዴሞክራሲያዊ አግባብ እንዲፈቱ፣ የዜጎች የትም ቦታ ተዘዋውሮ የመኖር የመስራት፣ በቋንቋቸው የመማርና የመጋኘት፣ ወግና ባህላቸውን የማሳደግ፣ ተገቢውን እውቅናና ውክልና የማግኘት መብት፣ ሀብት የማፍራት ህገ መንግስታዊ መብቶቻቸው እንዲከበሩ፣ እንዲሁም ብሔራዊ ማንነትና ሀገራዊ አንድነት ሳይነጣጠሉ እንዲከበሩ አበክረን እንሰራለን።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከሐዋሳ።
አመሰግናለሁ ሙክታርን ለዘገባው። የኢህአደግ 11ኛ ድርጅታዊ ጉባኤውን ዛሬ ቢያጠናቅቅም ይፋዊ የሆነ የመዝጊያው ሥነ ሥርዓት ነገ አስተናጋጁ ክልል በሚያካሂደው ባህላዊ ዝግጅቶችና በሌሎችም እንግዶቹን የመሸኘት ክንዋኔዎች እንደሚፈጸም የጉባኤው ቃል አቀባይ ማምሻውን ገልጸውልናል። መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በየአራት ዓመቱ ለሚካሄደው የተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት የኢትዮጵያን የመብቶች አያያዝ ሁኔታ ለመገምገም የሚያስችል ሰነድ ቀርቧል። ሰነዱን ያቀረቡት ሲቪክስ አርቲክል 19 ማለት አንቀጽ 19፣ ሲፒጄ፣ ዲፌንድ ዘ ዲፌንደርስ፣ ፔን ኢንተርናሽናል፣ አክሰስ ናው፣ ኢመድህ እየተባሉ የሚጠሩትን የሚጨምሩ 9 ዓለም አቀፍና የሀገር ውስጥ የሰብአዊ መብቶች ተሟጋች ድርጅቶች ናቸው። ከመካከላቸው አንዱ የሆነውን ስብስብ ለሰብአዊ መብቶች በኢትዮጵያ የሚባለውን ድርጅት ዳይሬክተር አቶ ያሬድ ኃይለማርያምን ጽዮን ግርማ አነጋግራለች።
በየአራት ዓመቱ በሚካሄደው የተባበሩት መንግስታት የሰብአዊ መብት ምክር ቤት መድረክ ላይ ኢትዮጵያ ለሶስተኛ ጊዜ ተሳታፊ ሆና ትቀርባለች። በዚህ ጉባኤ ላይ ውይይት የሚደረገው ከ197 በላይ የዓለም ሀገሮች መካከል እንደሆነ ከዚህ ቀደም የነበሩት ውይይቶች ያሳያሉ። አገራቱ የሰብአዊ መብት አያያዛቸውን በሚመለከት ሪፖርት የሚያቀርቡበት እንዲሁም የሚቀርብባቸውን ወቀሳና ትችት አዳምጠው የሚያሻሽሉትን አሻሽላለሁ የሚሉበት፣ ያልተስማሙትን ደግሞ ምክንያታቸውን ገልጸው አለመስማማታቸውን የሚያስረዱበት ስብሰባ ነው። አገራቱ እንዲያሻሽሉ የሚነገራቸውን ምክረ ሀሳብ የሚቀርበው በሰብአዊ መብቶች ዙሪያ የሚሰሩ ድርጅቶች አጠናቅረው በሚያቀርቡት ሪፖርት መሰረት ነው። ከዚያም እንግዲህ ከአራት ዓመት በኋላ ተመልሰው ሲመጡ አሻሽለው እንደሆነም ወይም ደግሞ የባሰ ሁኔታ ተፈጥሮ እንደሆነ ይተያያሉ፣ ይገማገሙበታል እና ከአራት ዓመት በኋላ ዘንድሮ ለሚደረገው ሪፖርት 9 የሚሆኑ ድርጅቶች ኢትዮጵያን በተመለከተ ሰነድ አደራጅተው አቅርበዋል። ከነዚህም ውስጥ አንዱ መቀመጫውን ብራስልስ ያደረገ ስብስብ ለሰብአዊ መብቶች በኢትዮጵያ የተሰኘ ድርጅት ይገኝበታል እና ዳይሬክተሩ አቶ ያሬድ ኃይለማርያም ስለቀረበው የሰነድ ይዘትና ተያያዥ ጉዳዮች ነው ላነጋግሮት በስልክ በስልክ መስመር ላይ የሚገኙት የሚታወቁ በሰባይ መብት ላይ የሚሰሩ ድርጅቶች በዛ ያሉበት ስብስብ ነው። አቶ ያሬድ በዚህ በተባበሩት መንግስታት የሰባይ መብት ምክር ቤት ጉባኤ ላይ ኢትዮጵያ ለሶስተኛ ጊዜ ነው የምትቀርበው። ሁለት ጊዜ በቀረበች ጊዜ በሰባይ መብት ጉዳይ አያያዞች ላይ ጠንከር ያሉ ትችቶች ተሰንዝረውባት ነበር። የተወሰኑትን ተቀብላ የተወሰኑትን ደግሞ ሳትቀበል እንደውም ማስተዋወሰው በ2010 ላይ ስትሳተፍ ሰባይ መብት ጉዳዮችን በሚመለከት 159 ጉዳዮች እንድታሻሽል ተነግሯት 9ን ተቀብላ ሌላውን ግን ሳትቀበል እንደቀረች ሲዘገብ ቆይቷልና አሁን እንግዲህ ይሄ ከነዚህ በኋላ ለሶስተኛ ጊዜ የምታቀርቡት ነውና በማሻሻል ደረጃ አሻሽላለች ብላችሁ የገመገማችሁት የሰባይ መብት ሁኔታ አለ በዚህ ሰነድ ላይ?
አዎ፣ ኢትዮጵያ በሁለተኛው የግምገማ ጊዜ ወደ 133 የሚሆኑ አስተያየቶችና ምክረ አዘል ማሳሰቢያዎች ተሰጥቷታል። እኛ ያተኮርነው በተወሰኑት በፖለቲካና በሲቪክ መብቶች ላይ ስለሆነ በ49ኙ ላይ ነው ትኩረት አድርገን የሰራነው። አብዛኛው ከዚህ ከኢኮኖሚ ከማህበራዊ ከባህል መብቶች ጋር በተያያዙ የቀረቡባትን አብዛኛዎቹን አስተያየቶች የመቀበል አስማሚያ አለ። በእነዚህኛዎቹ ላይ የተወሰኑ ለውጦች አይተናል። የፖለቲካ እስረኞች እንዲለቀቁ ተደጋግሞ የቀረበው ጥያቄ አሁን በቅርቡ በአገሪቷ በታየው የፖለቲካ ለውጥ ምክንያት መልስ አግኝቷል። አብዛኛዎቹ የፖለቲካ እስረኞች ተፈተዋል። ሁለተኛ፣ የፖለቲካ ምህዳሩ በተወሰነ ደረጃ ክፍት እንዲሆን እድል ተፈጥሯል። የመንግስት ባለፉት አመታት የጸረ ሽብር ህጉን መጠቀሚያ በማድረግ የሐሳብን የመግለጽ ነጻነት ያፍን ነበር። ጋዜጠኞች በዛ ህግ ይከሰሱ ይታሰሩ ነበር። የፖለቲካ ፓርቲ አመራሮች ተመሳሳይ ችግር ይገጥማቸው ነበር። ያ እንዲቆም የቀረበው ጥሪ በተወሰነ ደረጃ ህጉ ገና ባይሻሻልም ግን በዛ ህግ ምክንያት የታሰሩ ጋዜጠኞች፣ የተከሰሱ ጋዜጠኞች፣ የፖለቲካ አመራሮች ተፈተው እንደውም ሽብርተኛ የተባሉ ድርጅቶች ሁሉ ያ የተለጠፈባቸው ስም ሁሉ እንዲነሳ ተደርጓል እና እነዚህ ነገሮች እንደ በጎ መሻሻል አድርገን ገልጸነዋል። ሌላው ደጋግሞ ይቀርብ የነበረው ጥያቄ የጸረ ሽብር ህጉ፣ የበጎ አድራጎት ድርጅቶችን የሚመለከተው የማህበራት ህግ፣ የሚዲያ ህጉ ጭምር እንዲሻሻሉ እንዲለወጡ ድጋሚ ማሳሰቢያ ሲቀርብ ባለፉት ግምገማዎች ኢትዮጵያ አልቀበልም ትል ነበረ። አሁን በለውጡ ዶክተር አብይ ጠቅላይ ሚኒስትሩ በአደባባይ ወጥተው እነዚህ ህጎች እንዲሻሻሉ እንጥራለን ብለዋል። ይሄንን ህግ ሊገመግም የሚችል አንድ ኤጀንሲ ማቋቋመው ስራ እየተሰራ ነው። ይሄ እንደ በጎ ጅምር ነው ብለን ይሄንንም ተቀበልናል።
እንዳሉት ቀደም ብለው እንደተቀሰሱት የተሻሻሉ ያላችኋቸውን አካታችኋል። ያልተሻሻሉ ተመልሳ እንግዲህ ከአራት አመት በኋላ ኢትዮጵያ በዚህ ጉባኤ ላይ ስትገኝ አሻሽላ መቅረብ ይገባታል ብላችሁ ያቀረባችሁት በምክር ሐሳብ ደረጃ የጠቆማችሁት ምንድነው?
በምክር ሐሳብ ደረጃ የጠቆምናቸው ነገሮች ጓድራጎት ድርጅቶች የሚተዳደሩበት ህግ በአስቸኳይ እንዲሻሻል፣ ይሄ ህግ በስራ ላይ በኋላ በት ጊዜ ውስጥ ፍቃዳቸውን የተነጠቁ ያለ አግባብ ስራቸውን እንዲያቆሙ የተደረጉ በመብት ጉዳይ ላይ ይሰሩ የነበሩና በዚህ ህግ ምክንያት ወደ ሌላ አቅጣጫ እንዲያተኩሩ የተደረጉ ድርጅቶች ሁሉ በአስቸኳይ ወደ ነበሩበት መደበኛ ስራቸውን እንዲሰሩ፣ ፍቃዳቸውም ተነጥቆ ከሆነ እንዲመለስ ማሳሰቢያ አቅርበናል። ሁለተኛ፣ የጸጥታ ኃይሎች አሁንም ጭምር አሁን በቅርብ ጊዜ በአዲስ አበባ ውስጥ በተደረገ ሰልፍ ላይ ሰዎች ተገለዋል፣ ጋምቤላ ላይ ሰዎች ተገለዋል። ስለዚህ ይሄ ሀሳባቸውን አደባባይ ወጥተው የሚገልጹ ዜጎችን አላስፈላጊ የሆነ ኃይል በመጠቀም የማጥቃቱ የጸጥታ ኃይሎች እርምጃ በአስቸኳይ እንዲቆም፣ እነዚህ የጸረ ሽብር ህጉ፣ የሚዲያ ህጉ ጨምሮ ሌሎችም በዜጎች መብት ላይ ማዕቀብ የሚጥሉ እና ኢትዮጵያ በዓለም አቀፍ ደረጃ የተጣሉባትን ግዴታዎች፣ ሰብአዊ መብትን በማክበር ደረጃ የተጣሉባትን ግዴታዎች እንዳታከብር እንቅፋት የሆኑ ህጎች በአስቸኳይ እንዲሻሻሉ ጠይቀናል። በሰብአዊ መብት ተሟጋቾች ላይ የሚደረጉ ወከባዎች አሁንም አልፎ አልፎ ይታያሉ። እነዚህ መቆም አለባቸው። እነዚህም አሳስበናል።
አቶ ያሬድ፣ እንግዲህ እንደሚታወሰው ቀደም ሲል የነበረው ሁለቱ ላይ ኢትዮጵያ ጠንካራ ወቀሳ በሀገራቱ በመሪዎቹም በጥያቄ በሚነሳበት ጊዜ ጠንካራ ወቀሳ አቅርቦባት በምላሹም የተካረሩ ውይይቶች እንደነበሩ ይታወሳል። እና አሁን ደግሞ እንግዲህ በመግቢያው ላይ ያን ጊዜ ከተነሱት ውስጥ በተለይ እስረኞችን መፍታት፣ ሰቃይ ተግባራት መፈጸም እንደዚህ መቆም ተሻሻሉ ያሏቸው ነጥቦች አሉና በዚህኛው ስብሰባ ምን ይጠብቃሉ?
እንግዲህ ያንንም ነገሮቹ እንዲካረሩ ያደረገው በወቅቱ የነበረው የመንግስት ባህሪ ነው። ባለም አቀፍ ደረጃ በማስረጃ ተደግፎ እንዲህ አይነት ችግር አለብህ ሲባል አያገባችሁም የውስጥ ጉዳይ ነው እናን ከይርም ኢትዮጵያ ውስጥ በሰዎች ላይ የማሰቅ ተፈጽሟል ሲባል አልተፈጸመም ብለው ይከራከሩ የነበሩ ትንሽ አይን ያወጣ የሚመስል ራስን ያለ አግባብ ያለ ቦታው የመከላከል ስሜት ነበርና አሁን ባለው የመንግስት ባህሪና ለውጥ እንዲህ ያለ መካረር እንዲህ አይነት ድክመቶችም ሲነገሩት አሻፈረኝ የሚል የመንግስት ተወካይ ይኖራል ብዬ አልጠብቅም። ስለዚህ ድክመቶቻቸውን በጸጋ የሚቀበሉበት የተሻሻሉትንም ነገሮች ሲመሰገኑ እሱንም እንደ ጥሩ ትምህርት የሚወስዱ የመንግስት ተወካዮች ይሳተፉበታል ብዬ ነው የምጠብቀው።
የስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር አቶ ያሬድ ኃይለ ማርያም በአሜሪካ ድምጽ ስም አመሰግናለሁ።
እኔም እድሉን ስለሰጠሽኝ ሲሆን አመሰግናለሁ።
ወደ ተከታዩ ዘገባ እናልፋለን። ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት የታጩትና የሁለተኛ ደረጃ ተማሪዎች ሳለን ጾታዊ ጥቃት ፈጽሞብኝ ነበር ባሏቸው ዶክተር ክሪስቲን ብሌዚ ፎርድ በቀረበባቸው ክስ ምክንያት የሲመታቸው መጽደቅ ሲጓተት የቆየው ብሬት ካቫኑ ጉዳይ በሕግ መወሰኛ ምክር ቤቱ ድምፅ ሊሰጥበት ለነገ ተቀጥሯል። ምክር ቤቱ ለውሳኔው ዛሬ ድምፅ ይሰጣል ተብሎ ተጠብቆ የነበረ ቢሆንም በእጩ እና በቀረቡባቸው ክሶች እንዲሁም ቀደም ሲል ካቫኖ በምክር ቤቱ ፊት ቀርበው ከሰጡት ቃል ጋር በተያያዘ የተነሱ ጭቅጭቆች ዛሬ እንዲዘጉ ሴናተሮቹ በ51 ድምፅ ወስነው ድምፃቸውን ለነገ ለመስጠት ቆርጠዋል። ጂል ክሬግ ከሴኔቱ ያጠናቀረችው ዘገባ አለ፣ ቆንጅታየ ታቀርበዋለች።
ከተለያዩ የዩናይትድ ስቴትስ አካባቢዎች ወደ ዋሽንግተን የተጓዙት ተቃዋሚዎች ጠቅላይ ፍርድ ቤት ደጃፍ ተሰባስበው የፕሬዝደንት ዶናልድ ትራምፕን እጩ የጠቅላይ ፍርድ ቤት ዳኛ አውግዘዋል። ቴሪና ፔሪ የዋሽንግተን ዲሲ ነዋሪ ናቸው።
I don't believe that Brett Kavanaugh's confirmation will do women any
Brett Kavanaugh ሹመታቸው ጸድቆ ለድሜ ልክ የጠቅላይ ፍርድ ቤት ዳኛ ቢሆኑ ሴቶችን የሚጠቅሙት ነገር አለ ብዬ አላምንም።
ካቫና የፌዴራል ፍርድ ቤት ዳኛና በቀድሞ ፕሬዚደንት ጆርጅ ደብሊው ቡሽ አስተዳደር ዘመን የዋይት ሀውስ ባልደረባ የነበሩ ናቸው። ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት አጭተዋቸው በሕግ መወሰኛው ምክር ቤት የሹመታቸው ማጽደቂያ ሸንጎ ሂደት ላይ ሳሉ ነው ፕሮፌሰር ክሪስቲን ብሌዚ ፎርድ በአንድ ግብዣ ላይ እንደ አውሮፓውያን አቆጣጠር በ1982 ወሲባዊ ጥቃት አድርሰውብኛል ብለው የከሰሷቸው። ካቫና ክሱን አጥብቀው ሲያስተባብሉ ቆይተዋል። የመወሰኛ ምክር ቤቱ ሪፐብሊካን አባላት ታዲያ ክሱን በህዳር ወር የሚካሄዱት ምርጫዎች ሳምንታት ሲቀራቸው ዲሞክራቶች ያውጠነጠኑት የፖለቲካ ደባ ነው በማለት ሲኮንኑ ቆይተዋል። የመወሰኛ ምክር ቤቱ ብዙሃን ሪፐብሊካን መሪ ሚች መካነል
መወሰኛ ምክር ቤቱ ከመሰረቱ ከአሜሪካዊነት ውጪ ለሆነ ተግባር ምሳሌ የሚሆን ድርጊት መፈጸም የለበትም። ዳኛ ካቫኖው ከሳቸው የዳኝነት ፍልስፍና ጋር የማይስማሙ ስላሉ ብቻ መሰረታዊ ፍትህ ሊነፈጉ አይገባም።
የፌዴራሉ ምርመራ ቢሮ FBI የዳኛ ካቫናን ታሪክ በተመለከተ ያካሄደውን ምርመራ ውጤት ለመወሰኛ ምክር ቤቱ አቅርቧል። አንዳንዶች ምርመራው በቂ ጥልቀት ያለው አልነበረም ብለው አማረዋል። ዲሞክራቷ ሴኔተር ዳያን ፋይንስታይን አንዷ ናቸው።
It looks to be a product of an incomplete investigation that was
እንደሚመስለኝ ያልተሟላ የምርመራ ውጤት ነው። ምናልባትም በዋይት ሃውስ ገደብ ተደርጎበት ሊሆን ይችላል፣ አላውቅም። በርግጠኝነት የሚታወቀው ነገር ዋይት ሃውስ በሚሊዮኖች የተቆጠሩ የዳኛ ካቫናን ሪከርድ የያዙ ሰነዶች እንዳይታዩ ከልክሏል።
ጠቅላይ ፍርድ ቤቱ ደጃፍ ተቃውሟቸውን ሲገልጹ የነበሩት ሰልፈኞች ሴኔተሮቹ የወሲባዊ ጥቃት ሰለባዎች የሚናገሩትን እንዲያምኑ በዚያም መሰረት ድምጻቸውን እንዲሰጡ ሲወተውቱ ቆይተዋል። የሜሪላንድ ነዋሪዋ ሳራ በርገስ
I do really want all of our senators, all of our representatives to take sexual assault seriously.
ሴናተሮች ደግሞ ተወካዮቻችን ሁሉ ለወሲብ ጥቃት በእኚህ ሴት ላይ ለተፈጸመው ብቻ ሳይሆን በብዙ አሜሪካውያን ሴቶች ላይ የሚደርስ ነውና ተገቢውን ትኩረት እንዲሰጡ እፈልጋለሁ።
በትናንቱ የተቃውሞ ሰልፍ ላይ የነበሩት ታዲያ ሴቶች ብቻ አልነበሩም።
ካላስካ ተጉዘው የተሳተፉት ማይክል ኪንግ እንዲህ ሲሉ አስተያየታቸውን ሰጥተዋል።
You don't have to be a woman to be passionate and understand that we're putting people in place
ይህ ጉዳይ እንዲሰማ ሀገራችንን የሚያዳክሙ ሴቶችን ጉዳት ላይ የሚጥሉ ለዜጎች ሁሉ የመቆም ኃላፊነት የማይጠብቁ ሰዎች እየገቡ መሆናቸውን ለመረዳት የግድ ሴት መሆን አያስፈልግም።
የዳኛ ካቫና ደጋፊዎችም በጋዜጣዊ ጉባኤዎችና በህዝባዊ ስብሰባዎች አማካይነት ለጩ ተሿሚው ያላቸውን ድጋፍ እና እንደሚተማመኑባቸው ሲገልጹ ቆይተዋል። ዛሬ የህግ መወሰኛ ምክር ቤቱ በብሬት ካቫና እጩነት ላይ የሚካሄደው ክርክር ውሱን እንዲሆን በጠባብ የድምጽ ብልጫ ውሳኔ ያሳልፈዋል።
ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን አድማጮች ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችን በቀላሉ ማግኘት ትችላላችሁ። የምሽቱን ዝግጅት እያስተናገድናችሁ ያለነው ሰሎሞን አባተና
እኔም ሰለሞን ክፍሌ ነኝ።
የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ቮይቴክ ዞርኒያክ፣ የዌብና ማኅበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። አሁን ከምሽቱ 3:36 ሆኗል አዲስ አበባ ላይ። ወደ ተከታዩ ቅንብር እናልፋለን። የቀድሞ ጎረቤታሞች መገናኘት በደብረ ማርቆስ
ያለፈው የኢትዮጵያና የኤርትራ ግጭት ከመጀመሩ በፊት ደብረ ማርቆስ ከተማ ውስጥ ይኖሩ የነበሩ ኤርትራውያን ከሀገር እንዲወጡ ሲደረግ ጥለውት የሄዱትን ሀብትና ንብረታቸውን የከተማይቱ ነዋሪዎች ሰሞኑን መልሰው ማስረከባቸው ታውቋል። ዝርዝሩን አስቴር ምስጋናው ልካለች።
ነገሩ እንዲህ ነው። አቶ ተስፋ ሚካኤል ግዴ ገና የ8 ዓመት ታዳጊ እያሉ ነበር ከአስመራ ወደ ደብረ ማርቆስ የመጡት። የልጅነት የወጣትነት ብሎም የጉልምስና ጊዜያቸውን በጥሩ ማህበራዊ መስተጋብር ከደብረ ማርቆስ ከተማ ነዋሪ ጋር አሳልፈዋል። ውሎ አድሮ ግን በ1990 ዓመተ ምህረት በኢትዮ ኤርትራ ጦርነት ምክንያት ወደ ኤርትራ ይሰደዳሉ። ያኔ የከተማዋ ነዋሪ አንብቶ ነበር የሸኛቸው። ዛሬም ከ20 ዓመት በኋላ አንብቶ ተቀበላቸው። ንብረታቸውንም አንዷን ሳያጎል አስረከቧቸው።
ደብረ ማርቆስ ለመግባት 12 ኪሎ ሜትር ሲቀረን ጨሞጋ በሚባለው ቦታ ላይ ስንደርስ መኪኖችና ህዝቦች በጥሩ ሁኔታ አቀባበል ተቀበሉን። በጥሩ ሁኔታ ቤታችን አስገቡን። በእውነት ነው የምላችሁ፣ ህዝቡም በጎች አርዶ ጠበቀን፣ ቤታችንን አስገቡን። በእውነት ካልጠበቅነው በላይ ነው የቆየን ሁኔታ።
አቶ መድህን የግዴ ሌላው ከአስመራ የመጡ የደብረ ማርቆስ ከተማ ነዋሪ የነበሩ ሰው ናቸው። የ25 ዓመት ወጣት እያለሁ ነበር ደብረ ማርቆስ የመጣሁት ይላሉ።
ሁሉን ነገር አወቅሁ። ዜናው በሙሉ ማለት ዜና ያደኩ ከ20 ዓመት በፊት በወቅቱ በተፈጠረው የፖለቲካ ጉዳይ ኤርትራውያን ናቸው ተብለን፣ ምንም ያጠፋነው ነገር የለም፣ የበደልነው ነገር የለም፣ በዜግነት ብቻ በመሆናችን ብቻ ከደብረ ማርቆስ ተባረን ወጣን። አንድ ጋቢ ነው ያን ይዤ ወጥቼ፣ ሌላ አይፈቀድልም ተብዬ ነው። አንድ ጋቢ እሷም ለመኝታ ለመንገድ ለበረሃ ምትሆን ተብላ ነው የተፈቀደችልኝ። ያችን ጋቢ ይዤ ነው ወደ ኤርትራ ሄድኩኝ። በዚህ 20 ዓመት ውስጥ ምንም አይነት ኮሚኒኬሽን አልነበረንም፣ ግንኙነት የለም፣ ቴሌፎን ተቋርጧል፣ ደብዳቤም ፖስታ የለም፣ ሰውም የሚመጣም የሚሄድም አልነበረም። ሁሉ ወፍም ራሷ አትወጣም አትወጥጋባም የነበር በዛን ሰዓት። ግን በቅርቡ ጊዜ ነው ማለት ወደ 1 ዓመት አካባቢ ይሆናል፣ ቴክኖሎጂ ባፈራው መንገድ በኢንተርኔት አልፈን እንገናኝ ነበረ። ስለ ሰላምታ ምናምን እንለዋወጥ ነበር፣ ስለ ቤቱ ስለ ምናምን ጠይቃቸው ነበረ። ቤቱ በጣም ጥሩ እንዳለ ይነግሩናል። ምንም አይነት ቤቱ ሳይነካ፣ ያው ከዚህ በፊት ብኬሪ ራሷ ሻይ የምጠጣባት የነበረች ብኬሪ ተሰቅላ ነው ግድግዳ ላይ ያገኘኋት። አንድ ነገር ሳይነካ የደብረ ማርቆስ ህዝብና የአካባቢው የቀበሌ 7 ነዋሪዎች በደንብ ተንከባክቦ አቆዩልን ቤቱን። ያለ እርጅና በስተቀር ምንም የሆነ ነገር የለም። እርጅና ደግሞ ቤት አይደለም፣ ሰው ያረጃል፣ ይሞታል ያለ ጉዳይ ነው። ጉጉት ስለነበረን ወደዚህ ለመምጣት ታስሮ እንደተፈታ ውሻ ነው የሮጥ ነው። ሌላ ምን ደስታው በጣም ስለተሰማን
በደብረ ማርቆስ ከተማ 06 ቀበሌ ነዋሪ የሆኑት አቶ አይናዲስ ፈቃዱ በተለይ ከአቶ ተስፋ ሚካኤል ጋር ከብሔራዊ ውትድርና ጀምሮ እንደሚተዋወቁና በጓደኝነትም ክፉውንና መጥፎውን አብረው ያሳለፉ የቁርጥ ቀን ጓደኛ እንደሆኑ በሲቃ ይናገራሉ።
ሲሄዱ ልናረገው የምንችለው ነገር የለም። ቆሞ ከማን በተስተቀር አሁን ደግሞ ደስታ ነው። ደስታ ያስለቅሳል። በትግራይ ክልል በሽሬ እንደስላሴ ግዳጃችንን ጨርሰን ዛሬ ሞትን ነገ ሞትን ስንል አገራችን ገባን። አገራችን ገብተን እኔ ዳግም ዘመቻ ሲሄድ እሱ ወንድሜ እዚሁ መቅረቱ ሞያ ተምሮ ጠብቆ አሁን ለምበላው እንጀራ ያበቀኝ እሱ ነበር። ግን ጊዜ ነው ወቅት ነው ምንም ማድረግ አትችልም። አሁን ደግሞ ተመስገን ሁሉን አየን። እኔ በህይወት ይኖራል ብዬ ፈጽሞ አላስብም። አላልመውም ነበረ። ግን እንደ ድግስ እንደ ዱብዳ አንዱ ወንድማችን መንቀሳቸውን ሰምተው በስልክ ሲያበስርልን ይሄ ነው ብዬ ልነግርህ አልችልም። የአካባቢው ምህረተሰብ ይመኘው ነበረ ድምጻቸውን መስማት ነው መኖራቸውን ማረጋገጥ ነበረ። እነሱ ግን ሳይውሉ ሳያድሩ እኛም ብለው ነው የመጡት። ሀብት ንብረት እኮ አፍርተዋል አላቸው። ከዚህ የሚፈልጉት ነገር የለም። ህዝቡን ነው የፈለጉት። ወንድምነትን ነው። ስለዚህ እግዚአብሔር የተመሰገነ ይሁን። የአካባቢያችን ህብረተሰብ እልል ብሎ አልቅሰው እንደሸኛቸው እልል ብሎ ተቀብሏቸዋል። ስለዚህ አሁንም ቢሆን የሁለቱን ማገር መሪዎች ይህንን የጀመሩትን ጥሩ አድራጎት ነገም ከነገ ወዲያም ሌላ ወንድሞቻችን መጥተው አብረውን አንድ ላይ ወጥን አንድ ላይ እንድንገባ ይሄው እንደምታዩት ቤታቸውንም ያ አካባቢያችን ህዝብ ሰው ወዲያ ድኮ ነው በጥሩ እንክብካቤ ያቆያቸው። እነሱም ደግሞ ተደስተው ይሄው ለዚህ በቅተውልናል።
በእናቱ ተስፋ ሚካኤል መምጣት የተደሰተው አብሮ ያደገው የሀገሬው ሰው ብቻ አይደለም። ከአስመራ ተነስተው ደብረ ማርቆስ እስኪደርሱ ድረስ በየከተማው ያገኙት ኢትዮጵያዊ ጭምር እንጂ
ደሴ ላይ ስንደርስ የደሴ ህዝብ ሲም ካርድ አላገኘንም ነበር ከየት ነው እናገኝ ብንላቸው እንዴ ከየት ነው መጣችሁ ብለው በታርጋዋን በማየት ሲም ካርዱን ቴሌኮሙኒኬሽን ሄደው በእውነት በስማቸው ተመዝግቦ እንኩ ለእናንተ ሌላም ይገባቻል ብለው ሲም ካርድ ሰጡን። ደብረ ብርሃን አደርን። እዛም ደግሞ የምናቃቸው ሰዎች ስለነበሩ በጣም ተቀበሉን። ሌሎችንም የዛ ሀገር ተወላጆችም አናቃቸው ነበር። የመኪናዋን ታርጋ በማየት ከኋላችን ተከትለው ከየት ነው የመጣችሁ አለ አሉን። ከአስመራ ነው የመጣን አልናቸው። ምን ተባበራችሁ አሉን። አልጋ ነው የምንፈልገው አልነው። ወሰዱን ቆንጆ መኝታ ቤት አሳዩን። እዛ አደርን። ምን ተባበራችሁ አሉን። በቃ አሁን መሽቶ ስላለ ነገ እንገናኝ። በነጋታው ተቀጣጥረን ሻይ ጠጣን ቡና ጠጣን አስተናገዱን። ከዚያም በራያ ኦቦ ሻይ ቡና እየጠጣን ነው የመጣን። ታርጋዋን ሲያዋት አያናግሩንም። ታርጋዋን ሲያዋት ብቻ ይመጣሉ ወደኛ። ከታርጋዋ ጋር ተጠግተው ፎቶግራፍ ይነሳሉ። ምክንያቱም እንደዛ አይነት ታርጋ ያለው መኪና አይተው ስለማያውቁ በጣም ነው የተደሰቱ። እኛ እንደዛ አይነት ነገር አላወቅንም። ተከፈተ እንደ መንገዱ ምናምን እያሉ ከታርጋዋ ጋር መኪናዋ ጋር የተነሱ እኛ የምንጠጣውን ቡናና ምንበላውን ደግሞ አትከፍሉም እናንተ እኛ ራሳችን የምንከፍለው እያሉ ራሳቸውን እየከፈሉ እየመጣ ነው ማለት ነው።
በአቀባበል ስነ ስርዓቱ ላይ ከከተማው ነዋሪዎች በተጨማሪ የከተማው ከንቲባና ምክትል ከንቲባው ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። ወደ ተከታዩ ዝግጅት እናልፋለን። አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳይ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ብሔራዊ የሰብአዊ መብት ኮሚሽን መንግሥት ሕዝብን ከግጭት ለማዳን አልቻለም ሲል ነቀፈ። በምዕራብ ኢትዮጵያ በዘር ተኮር ግጭት ምክንያት 70,000 የሚሆኑ ሰዎች መፈናቀላቸው ተገለጸ። ጠቅላይ ሚኒስትር አብይ አህመድን ለመግደል የሞከሩት ሰዎች በአሸባሪነት ተከሰሱ። የኤርትራ የውጭ ጉዳይ ሚኒስትር በሀገራቸው ላይ የተጣለው ማዕቀብ እንዲነሳና ካሳ እንዲከፈላት ጠየቁ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው።
ሮይተርስ የዜና አገልግሎት ድረገጽ በዘገበው መሰረት ኢትዮጵያ ውስጥ የዘር ግጭት በተባባሰበት ካለፉት 6 ወራት ወዲህ ወደ 1 ሚሊዮን የሚጠጉ ሰዎች ከመኖሪያቸው በተፈናቀሉበት በአሁኑ ወቅት የአገሪቱ መንግስት የዜጎቹን ደህንነት ለመጠበቅ አልቻለም ሲሉ የኢትዮጵያ ብሔራዊ የሰብአዊ መብት ኮሚሽን ኃላፊ ዶክተር አዲሱ ገብረ እግዚአብሔር ትናንት ሐሙስ ለአገሪቱ ምክር ቤት ዘገባ አቅርበዋል። በኢትዮጵያ ዘመናዊ ታሪክ የመጀመሪያው ኦሮሞ መሪ የሆኑት ዶክተር አብይ አህመድ ባለፈው መጋቢት ወር ስልጣን ከያዙበት ጊዜ አንስቶ በኦሮሞና በጌዶ ህዝብ መካከል የሚካሄደው ግጭት ተባብሷል ይላል ሮይተርስ ላይ ወጣው ጽሑፍ።
አያይዞም ጽሑፉ ባለፈው ሳምንት ብቻ ከ70,000 በላይ የሚሆኑ አብዛኞቹ ኦሮሞዎች ምዕራብ ቤኒሻንጉል ጉሙዝ ውስጥ በሌሎች ዘሮች ኢላማ ተደርገው እንደተፈናቀሉ ክልላዊ ባለሥልጣኖች መናገራቸውን ጠቁመዋል። በአንዳንድ ሁኔታ የጸጥታ ኃይሎች ሆን ብለው ሰዎቹን ከግጭት ለማትረፍ አልሞከሩም። እንዲህ አይነት የሰብአዊ መብት ረገጣ የሚፈጸመው መንግሥት ዜጎቹን ከጉዳት ለማዳን ኃላፊነቱን ሳይወጣ ሲቀር ነው ሲሉ ዶክተር አዲሱ ገብረ እግዚአብሔር ለሮይተርስ የዜና አገልግሎት መናገራቸውን ዘገባው ጠቅሷል። ዶክተር አዲሱ የዶክተር አብይ አስተዳደርን በግጭት አያያዙ ሲነቅፉት ለመጀመሪያ ጊዜ መሆኑን የሮይተርስ ዘገባ አውስቷል። የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን መሰናበትን ያስከተለው ለሶስት ዓመታት ያህል ስለተካሄደው ግጭትም ነጻው የሰብአዊ ኮሚሽን ምርመራ አካሂዶ እንደነበር የሮይተርስ ዘገባ ጠቅሷል።
ዶክተር አዲሱ የኢትዮጵያ ገዢ ፓርቲ ጉባኤ በሚያካሄድበት ሐዋሳ ከተማ ላይ ሆነው ጋዜጣዊ ጉባኤ ከሰጡ በኋላ ለሮይተርስ ሲናገሩ ግጭቶቹ ከባድ የሰብአዊ መብት ረገጣ የታከለባቸው ናቸው ማለታቸውን ሮይተርስ የዜና አገልግሎት ዘግቧል። አንዳንድ ሰዎች ዶክተር አብይ የጥምረቱን ድርጅት አያያዝ አላልተው የፖለቲካ እስረኞችን በመፍታታቸውና ታግዶ የነበሩ ተቃዋሚ ቡድኖችን ወደ አገር እንዲገቡ በማድረጋቸው ታምቆ የቆየው መቀናቀን ተቀስቅሶ ወደ ዘር ግጭት አመራ በሚል እንደሚነቅፉ ሮይተርስ አውስቷል። የብሔራዊው ሰብአዊ መብት ኮሚሽን ኃላፊ ዶክተር አዲሱ ገብረ እግዚአብሔር የተጠያቂነት ጉድለት እንዳለ ሲያስረዱ በቤኒሻንጉል ጉሙዝ ግጭት በተካሄደበት ወቅት የሚመሩት የሰብአዊ መብት ኮሚሽን በአንዳንድ ቦታዎች ምርመራ ለማካሄድ ባለሥልጣኖች እንዳልፈቀዱለት ማስገንዘባቸውን ሮይተርስ የዜና አገልግሎት ዘግቧል።
የኒውዮርክ ታይምስ ጋዜጣ ድረገጽ በበኩሉ በምዕራብ ኢትዮጵያ በዘር ተኮር ግጭት ምክንያት 70,000 የሚሆኑ ሰዎች ከአካባቢያቸው እንደሸሹ የመንግሥት ባለሥልጣኖች መናገራቸውን ዘግቧል። ይህም በብዙ የኢትዮጵያ አካባቢዎች የተነሱት ግጭቶች አካል መሆኑን አክሏል። የቤኒሻንጉል ጉሙዝ ነዋሪዎች እንደሚሉት ባለፈው አርብ ግጭት የተነሳው 4 የአካባቢ ባለሥልጣኖች በአጎራባች ኦሮሞ ያለ ጉብኝት ሄደው ከተገደሉ በኋላ ነው። ቤኒሻንጉል ይኖሩ የነበሩ ኦሮሞዎች በሌሎች ቡድኖች አባላት እንደተጠቁ ስማቸውን መግለጽ ያልፈልጉ ነዋሪዎች መናገራቸውን የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። የተባበሩት መንግስታት ድርጅት በገለጸው መሰረት ባለፈው ሚያዝያ ወር በደቡባዊ ኢትዮጵያ ግጭት ከተነሳበት ጊዜ አንስቶ ወደ 1 ሚሊዮን የሚጠጉ ሰዎች ከመኖሪያቸው ተፈናቅለዋል ሲል ድረገጹ አስነብቧል።
በሲያትል ታይምስ ጋዜጣ ድረገጽ ላይ የወጣው የአሶሺየትድ ፕሬስ ዘገባ ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ለመግደል ሞክሯል በተባሉ 5 ሰዎች ላይ የአገሪቱ ጠቅላይ አቃቤ ሕግ የአሸባሪነት ክስ መመስረታቸውን ዘግቧል። ክሱ እንደሚለው 5ቱ ተከሳሾች ድርጊቱን የፈጸሙት ጠቅላይ ሚኒስትር አብይ አህመድ በኦሮሞዎች ዘንድ ተወዳጅነት ስለሌላቸው ለኦሮሞ ነጻነት ግንባር ለማመቻቸት ስለፈለግን ነው ማለታቸውን ዘገባው ጠቅሷል። የኦሮሞ ነጻነት ግንባር ወደ ኢትዮጵያ የተመለሰው ጠቅላይ ሚኒስትር አብይ አህመድ ባለፈው ሐምሌ ወር ከአሸባሪነት ስም ዝርዝር ከሰረዙት በኋላ ነው። ተጠርጣሪዎቹ በሰልፍ ወቅት የጠቅላይ ሚኒስትሩ ደጋፊዎች መስለው ለመቅረብ ሲሉ የዶክተር አብይ አህመድ ምስል ያለበት ቲሸርት ለብሰው እንደነበር ዘገባው ጠቅሷል።
የዴይሊ ሜይል ጋዜጣ ድረገጽ በዘገበው መሰረት የኤርትራ የውጭ ጉዳይ ሚኒስትር ሀገራቸው ከኢትዮጵያ ጋር የሰላም ስምምነት መፈረሟን መሰረት በማድረግ የተጣለባት ማዕቀብ እንዲነሳ ባለፈው ቅዳሜ በተባበሩት መንግስታት ድርጅት ጠይቀዋል። ማዕቀቡ በሀገሪቱ ላይ ላደረሰው ችግር ካሳ እንዲከፈላትም ጥሪ አድርገዋል። ኢትዮጵያና ኤርትራ የሰላም ስምምነት ከፈረሙ 2 ወራት ያለፉ ቢሆንም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ኤርትራ በሶማሊያ ያሉትን አማጽያን ትደግፋለች በሚል ክስ በ2009 ዓ.ም የጣለባትንና ግለሰቦችን ኢላማ ያደረገውን ማዕቀብ የማንሳት ምልክት አላሳየም። ኤርትራ በኩሏ የሶማሊያን አማጽያን አረዳሁን በማለት ስታስተባብል ቆይታለች።
በኤርትራ ላይ የተጣለው ለዘጠኝ ዓመታት የዘለቀው ማዕቀብ በአገሪቱ ላይ ከፍተኛ ኢኮኖሚ ጉዳት አድርሷል፣ በሕዝቡም ላይ ችግር አስከትሏል ሲሉ የውጭ ጉዳይ ሚኒስትር ኦስማን መሐመድ ሳሌህ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ተናግረዋል። የውጭ ጉዳይ ሚኒስትሩ ያይዘውም በሀገራቸውና በኢትዮጵያ መካከል የተፈረመው የሰላም ስምምነት ሁለቱም አገሮች ጥሪታቸውን እጅግ አስፈላጊ በሆነው የኢኮኖሚ ልማት ላይ ለማዋል ይረዳቸዋል ማለታቸውን የዴይሊ ሜይል ጋዜጣ ድረገጽ ጠቅሷል።
የኤርትራው የውጭ ጉዳይ ሚኒስትር በጸጥታው ምክር ቤት ማዕቀቡ እንዳይነሳ ለማገድ የሚሞክሩ ሀገሮች እንዳሉ ሳያወሱ አላለፉም። ሀገሮቹን በስም ባይጠቅሱም ዲፕሎማቶች እንደሚሉት ዩናይትድ ስቴትስ፣ ብሪታንያና ፈረንሳይ ማዕቀቡ ከመነሳቱ በፊት ኤርትራ በሰብአዊ መብት አያያዝ መሻሻል እንድታሳይ ይፈልጋሉ። የሰብአዊ መብት ቡድኖች እንደሚሉት ኤርትራ በመናገር ነጻነትና በነጻ ፕረስ ረገድ ከዓለም የከፉ ከሚባሉት ሀገሮች ውስጥ ትፈረጃለች ሲል ዴይሊ ሜይል ድረገጽ ላይ የወጣው ዘገባ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
አዳነችን እናመሰግናለን ለዝግጅቱ። ወደ ተከታዩ ፕሮግራም እናልፋለን። ውይይት ይዘናል።
የአመለካከት ለውጥ ለማምጣት የሚያግዙ እይታዎች በግልና በማኅበራዊ ሕይወት ላይ ሊያሳድሩ ስለሚችሏቸው አዎንታዊ ተጽዕኖዎች የታለመ መድረክ መሆኑን ያስረዳሉ። ስለ ዝግጅቱ ይዘት እንዲያስረዱ ዋሽንግተን ዲሲ አጠገብ በምትገኘው የሜሪላንዷ ሲልቨር ስፕሪንግ ከተማ በነገው ዕለት የሚካሄደውን የዚህን ሥነ ሥርዓት አዘጋጆች አነጋግረናል። አሉላ ከበደ ነው ያወያያቸው።
ዶክተር ምህረት ደበበ፣ አቶ አወቀ ስምወርቅ፣ በነገ ዕለት አንድ የማህበራዊ ይዘት ያለው ውይይት ተሰናድቷል። በዚህ መድረክ ላይ ዶክተር ምህረት ዋናው ተናጋሪ ኖት። ከአዲስ አበባ ነው የመጡት እንደተረዳሁት። የአመለካከት ልህቀት ከአእምሮ እስከ ኑሮ ይላል የህይወትን መንገድ ለመለወጥ የሚያስችል መድረክ ብላችሁታል። በእንግሊዝኛ የተጻፈውን በግርድፍ ወደ አማርኛ መመለሴ ነው። አቶ አወቀ የዝግጅቱን መንፈስ አላማ ባጭሩ ለማስተዋወቅ እንዲረዳን እንደው ባጭሩ እስኪ አቶ አወቀ ስለምን ተዘጋጀ ይሄ መድረክ?
አመሰግናለሁ አሉላ። ከአንዳንድ ከለቀቅናቸው ማስታወቂያዎችም አስቀድመ እንደተረዳው በዌብሳይታችንም ላይ እንደተገለጸው የጃንጥላ አመሰራረት በተለይም በዚህ በሰሜን አሜሪካ የምንኖር ኢትዮጵያውያንን የመወያያና የመማማሪያ መድረክ በመክፈት በህይወታቸው፣ በኑሯቸው፣ በትምህርታቸው፣ በብዙ አገልግሎቶቻቸው አርያ የሆኑ ኢትዮጵያውያን ወገኖቻችንን እየጋበዝ የምንመካከርበት የምክክር መድረክ ማዘጋጀት ነው አንዱ የጃንጥላ ዓላማ። ይህንን የጃንጥላ ዓላማ ጃንጥላ ቶክስ በሚባል የካምፓኒው ሰብሲዲሪ ወይም ተጨማሪ አገልግሎት የሚሰጥ ክፍል የምናዘጋጀው ነው። ጃንጥላ ሌሎችንም አገልግሎቶች እና ዝግጅቶች የሚያዘጋጅ ነው። በቴክኖሎጂም ዙሪያ፣ በሌሎች ሙያዎች ዙሪያ ድጋፍ የሚሰጥና በተለያዩ ቢዝነሶች ላይ የሚካፈል ድርጅት ሆኖ ነው የተቋቋመው።
መልካም። የድርጅታችሁን ዓላማ ጨምረው ገልጸውልኛል አቶ አወቀ። በዚሁ መንፈስ በዚሁ ሀሳብ የተጠነሰሰ መሆኑን መረዳት ይቻላል። ወደ ዋናው ተናጋሪያችሁ፣ ሌላም የመድረክ ተናጋሪ እንዳሉ ተረድቻለሁ፣ ወደ ዶክተር ምህረት ልሻገር። ዶክተር ምህረት በተለያዩ መድረኮች የአስተሳሰብ አቅጣጫን ወደ ተሻለ ለማምጣት በሚረዱ አንዳንዴም የምንመለከትበት አቅጣጫ የኑሯችንን መሰረት በአንጻሩ ከተጽዕኖ ጽር ሊያሳድሩ የሚችሉ ጉዳዮች ላይ በሚያደርጓቸው ንግግሮች ይታወቃሉ። የአእምሮ ሕክምና ባለሙያ ኖት። በዚህ መድረክ ምን ሊያቀርቡ ነው ያሰቡት? ለዋሽንግተን ዲሲ የመጀመሪያ መድረኮም ይመስለኛል።
አዎ፣ እንዳልከው አሉላ፣ በመጀመሪያ በጣም አመሰግናለሁ ስለዚህ እድል። አዎ፣ ከኢትዮጵያ ነው የመጣሁት። ይሄ የአስተሳሰብ ለውጥ እና የስብዕና ልቀት ማለትም ሰው አስተሳሰቡ ሲለወጥ ማህበረሰብ፣ ግለሰብ፣ አገር፣ ቤተሰብ ይለወጣል የሚለው ጥልቅ እምነት ነው። እንግዲህ እንደ ግለሰብም ያለኝ እኔ ይሄንን ስራ ነው እንግዲህ ኢትዮጵያ አሁን ተመልሼ እየሰራው ያለሁት እና እንደሚታወቀው እዚህ ዋሽንግተን ዲሲ አካባቢ አሜሪካን ሀገር ካለው ህዝባችን አብዛኛው የሚገኘው እዚህ ነው፣ ትንሿ ኢትዮጵያ ማለት እንችላለን። እና አሁን በጃንጥላ ቶክስ ይሄ ማህበረሰብን የሚያስተምር የሚያነቃቃ እና የሚያነጋግር መድረክ ሲዘጋጅ በጣም ነው ደስ ያለኝ። ይህንን የሚመስል መድረክ ኢትዮጵያ ውስጥ እንግዲህ ከጀመርን አመት ሊሞላን ነው። በጣም ብዙ ሰው ይሳተፋል። ፓብሊክ ሌክቸር ሲሪስ ነው የምንለው እና አሁን ደግሞ እዚህ በመጀመሩ በጣም ትልቅ ተጽዕኖ መፍጠር የሚችል የኢትዮጵያውያን ማህበረሰብ እዚህ አለ። በመጀመሪያ እነሱን እንኳን ደስ አላቸው፣ በጣም ትልቅ ስራ ነው ማለት ፈልጋለሁ። እኔም የዚህ አካል በመሆኔ ደስ ይለኛል። ስለዚህ ለመጀመሪያ ተናጋሪ በመሆኔ ለመድረኩም ይገባል ብዬ ያው ተነጋግረን የወሰድነው እንግዲህ ስለ አመለካከት አቲቲዩድ ላይ ነው። አመለካከት እንግዲህ የአስተሳሰብ ለውጥ በር ነው ማለት እንችላለን። ነገሮችን የምናይበት እይታ ነገሮቹ ከሆኑት በላይ ይወስናል የሚለው እይታ አለ እና አመለካከት ከአእምሯችን እስከ ኑሯችን ድረስ ያለውን ውሳኔ፣ ምርጫ፣ ድርጊት እንደ ግለሰብም እንደ ማህበረሰብ የሚወስን ነገር ነው። ስለዚህ በዚህ የመጀመሪያ ክፍለ ጊዜ ነው መናገር የማስበው። አመለካከት እንደ ሌሎቹ የአስተሳሰብ እና የስብዕና ነገሮች መላቅ ይችላል ወይ ደግሞ መላሸቅ ይችላል። አንድ ማህበረሰብ ወይም ግለሰብ አመለካከቱ ከተበላሸ ሁሉ ነገሩ ይበላሽ። ስለዚህ ይሄ አመለካከት የምንለውን አቲቲዩድ፣ ስለ ነገሮች ያለን እይታ እና ዝንባሌ በጠቅላላ ሊቃኝ የሚችል ነው። ሰው አመለካከት ይዞ ስለማይወለድ በህይወታችን የምናዳብረው ነገር ነው፣ እንደገና መለወጥም የምንችለው ነገር ነው የሚል ነው። ስለዚህ በዚህ ዙሪያ እንደ ማህበረሰብ እንደ ግለሰብ ያለንን አመለካከት በመፈተሽ እና በመቃኘት ብንጀምር በማለት ነው።
መልካም። እንዲህ እንዳሁኑ ያሉ ምናልባትም በኢትዮጵያ ያለውን ሁኔታ ከግምት ካስገባ የሚያነጋግሩ አንዱ ከሌላው መማማር የሚችልበትና የተሻለ ሁኔታዎችን መፍጠር ግዴታ ሆኖ በሚቀርብበት የለውጥ ሽግግር ወቅት ይህን መሰሉ ሀሳብ፣ ይህን መሰሉ ውይይትና ንግግር የሚያስፈላጊነቱ ሚና ላቅ ያለ ነውና፣ ዶክተር ምህረት የቅድመ ትውውቁን ዝግጅት ለመቋጨት ያህል አሁን ካሉ ሁኔታዎች አንጻር ምን አይነት ጉዳዮች በእርግጥ ተጨባጭ መሆን ይችላሉ? ይህን በመሰሉ መድረኮች ይላሉ።
ምንድን ነው እንግዲህ አሁን አንድ ሀገር ነው ያለን ሁላችንም፣ ግን ስለዚች አንድ ሀገር ያለን አመለካከት ከመለያየቱ የተነሳ ስለ ብዙ ሀገር የምናወራ ነው የሚመስለው አንዳንድ ጊዜ። ይሄ በፖለቲካም በተለያየም አቅጣጫ ይታያል እና የመጀመሪያው ነገር የማይለወጡ ውጫዊ ሁኔታዎችና ልለውጣቸው የማንችላቸው ሰዎችና ግሩፖች ላይ ከማተኮር ወደ ውስጥ ማየት፣ ለውጥን ከውስጥ መጀመር። አሁን የለውጥ ጊዜ ነው፣ ግን ሁሉም ሰው ሀገር እንዲለወጥ ይፈልጋል። የፖለቲካ አንጃዎች፣ ድርጅቶች እንዲለወጡ ይፈልጋል። ሁሉንም ነገር ውጫዊ አድርገነዋል እና ለውጥ እውነተኛ ሲሆን፣ ዘላቂ ሲሆን ከውስጥ ነው የሚጀምረው። ከውስጥ ደግሞ መግቢያ በሩ አመለካከታችን እና እኔ ምንድን ነው እሱ መለወጥ ያለብኝ፣ እንደ ሀገር ከመለወጣችን በፊት እንደ ግለሰብ መለወጥ አለብን እና አሁን ስለ አለው ለውጥ ራሱ ስለ ለውጥ በራሱ ያለን አመለካከት አለ። አንዳንዱ ነገር መሰረት ባለው ነገር ላይም የተመሰረተ አይደለም። ቀድሞ በሰማነው እርግጠኛ ባልሆነ እውነት ባልሆነ ነገር ላይ ሁሉ የተመሰረተ አለ። ሌላው ነገር ግን አንዳችን ወደ ምስራቅ፣ አንዳችን ወደ ምዕራብ፣ አንዳችን ወደ ደቡብ በማየት የተለያየ እይታዎችን ከመያዝም የሚመጣ አለ። ስህተት አይደለንም፣ ግን ሙሉ አይደለንም። ደግሞ አመለካከትን በምንለወጥበት ጊዜ ከሌላው በኩል ሆኖ ማየትንም ይጨምራል። ስለዚህ ምንድን ነው እሱ እስኪ እንደገና እኔ ሁለንተናችን እንደ ማህበረሰብ፣ እንደ ግለሰብ፣ እንደ አገር ኢቨን መሪዎችን የምንመለከትበት መንገድ፣ ኃላፊነታችን የምናይበት መንገድ፣ ሁሉንም ነገር እንደገና እንየው ፍሬሽ በሆነ እይታ። ይሄ እንግዲህ የአመለካከት ለውጥ ነው። ልክ የአመለካከታችን ለውጥ ሲመጣ የምንመለከተውን ነገር መለወጥ ቀላል ይሆናል። አመለካከታችንን ግን ካልነካ ነው ከውጭ ቢለወጥም የምንሰጠው እይታ አይለወጥም፣
መሰረታዊም ዘለቄታም አይኖረውም ነው የሚለውን
አይኖረውም። ፕላስ በለውጥ ውስጥ አሉታዊ ኃይል ነው የምንሆነው። ምክንያቱም እኛ ብዙ ችግር ያለብን ህብረተሰቦች ነን፣ ብዙ ችግር ውስጥም ያለፍን ሰዎች ነን። ስለዚህ ከቀና አዎንታዊ ከሆነ አመለካከት ከጀመርን ግን ችግርን እድል ማድረግ እንችላለን። አመለካከታችን ካልተለወጠ ግን እድልን ችግር አድርገን ነው የምናየው። አሁን ትልቅ እድል አለን እንደ ሀገር እንደ ህብረተሰብ፣ ግን ችግር ሆኖ እንዳይታየን መጀመሪያ እኛ እንለወጥ፣ እይታችን ይለወጥ የሚለው ነው ለእኔ የሚታየኝ ነገር።
መልካም። የአመለካከት ልህቀት ከአእምሮ እስከ ኑሮ የህይወትን መንገድ ለመለወጥ የሚያስችል መድረክ ያላችሁትን በነገ ዕለት የሚዘጋጀውን መሰናዷችን አስመልክቶ ከአዘጋጆቹ ከጃንጥላ ቶክስ አዘጋጆች አንዱ አቶ አወቀ ስምወርቅ እንዲሁም ከመድረኩ ተዋናዮች ወይም ከመድረኩ ተናጋሪዎች አንዱ ዶክተር ምህረት አበበ በስፍራው ተገኝተን ቀጣይ ውይይት እንደሚኖረን ወደ ስቱዲዮ ጋብዘን እንደምናወያያችሁ ተስፋ አድርጋለሁ። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እናመሰግናለን። አላ ደህና ቆይ።
አሉላን አመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅታችን እንግዲህ ወደ መጠናቀቁ ነው። አጠራጥር ያሉ መረጃዎችን ላካፍላችሁ። ሐዋሳ ላይ ዛሬ ያካሄደውን ላለፉት ሶስት ቀናት ያካሄደውን 11ኛውን ድርጅታዊ ጉባኤውን ያጠናቀቀው ኢህአደግ ሊቀመንበሩን ዶክተር አብይ አህመድን በማድረግ ምክትል ሊቀመንበሩን አቶ ደመቀ መኮንን በማድረግ ተጠናቋል። ዛሬ አንድ የዩናይትድ ስቴትስ ዶላር 27 ብር ከ61 ሳንቲም ተመንዝሯል። ነገ በሚቴዎሮሎጂ ኤጀንሲ ትንባያ መሰረት አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 12 ዲግሪ ሴልሽየስ እንደሚሆን ተጠንብዋል። ዝግጅታችን ተጠናቀቀ። ክቡራትና ክቡራን አድማጮች
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም ሰናበታችሁ ሰለሞን ክፍሌና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም፣
ደህና ደሩ።